ዶክተር ፋሲካ አንደስላሴ መቀለ በሚገኘው አይደር ሪፈራል ሆስፒታል የቀዶ ሕክምና ስፔሻሊስት ሆነው ይሰሩ በነበረበት ወቅት ትግራይ ውስጥ በሚካሄደው ውጊያ በሙያቸው ስለገጠሟቸው ሁኔታዎች ዘርዝረዋል።
ሕክምና ላይ ያለው መጀመሪያ ላይ ሁለት ጊዜ በአውሮፕላን ድብደባ ተካሂዷል። አንዲት የሰባት ዓመት ልጅ በአውሮፕላን ድብደባው ጭንቅላቷ ላይ ከባድ ጉዳት ደርሶባት ወደ ሆስፒታል መጣ ነበር። አንድ የአራተኛ አመት የሶሺዮሎጂ ዩኒቨርሲቲ ተማሪም ተመቷል። ወዲያውኑ ሁለቱ ሰዎች ሞቱ። ቅዳሜ ላይ መቀሌን በተቆጣጠሩበት እለት ደግሞ ከተማዋ በከባድ መሳሪያ ስትደበደብ ውላለች። ማለዳ ቀንና ወደ ማታ ገደማ ብዙ የቆሰሉ ሲቪሎች ለሕክምና መጥተው ነበር።
ዶክተር ፋሲካ መቀለ በከባድ መሳሪያ መደብደቧን ገልጸው ስለሞቱትና ስለቆሰሉት ሰዎች አብራርተዋል።
አይደር ሪፈራል ሆስፒታል ናብ አርባ ደረጃ ሆኖ ሲግራት
እኔ እንዳየሁት ወደ አይደር ሪፈራል ሆስፒታል ቆስሎ የመጡት ቁጥራቸው 40 ሲሆን 22 ደግሞ አስክሬናቸው መጥቷል። ልጆች፣ ወጣቶችና አረጋውያን ይገኙባቸዋል። መቀሌ ስትደበደብ በዋለችበት ወቅት መብራት ስለነበረ የቻልነውን ያክል ልንረዳቸው ሞክረናል። ከዚያ በኋላ ግን መከራከያው ወደ ከተማይቱ ከገባ ከሶስት ቀናት በኋላ የኤሌክትሪክ መብራት ተቋርጦ ሁሉ ነገር ተዘግቷል። መድኃኒቱም አልቋል።
ዶክተር ፋሲካ አንደስላሴ ኢንሱሊንን የመሳሰሉት መድኃኒቶች ለወራት ያህል እንዳልነበሩ ገልጸው አሁን ግን መድኃኒቶች ስለመጡልን በቀይ መስቀል በኩል አድዋ፣ ደን ቦስኮና አድግራትም ለማድረስ ችለናል ብለዋል። ዶክተር ፋሲካ ይሰሩበት በነበረው አይደር ሪፈራል ሆስፒታል የኤሌክትሪክ መብራትና መድኃኒት ባልነበረበት ሁኔታ በሕክምናው ስራቸው ስለገጠሟቸው ተግዳሮቶች ዘርዝረዋል።
ትልቁ ተግዳሮት የሰው ሞራልም ተነክቷል። መብራት ስላልነበረ ቁስል መቀየሪያም አልነበረም። የምግብ አቅርቦት ቆሟል። ምግብ ቤቱ ስለማይሰራ በሽተኞች ይራቡም ነበረ። በሽተኞች ኦክስጅናቸው አልቆ ሆስፒታል ውስጥ ሞተውብናል። ወደ ኋላ አይደር አካባቢ ያሉ ሰዎች ተደራጅተው ለበሽተኞቹ ብስኩትና ምግብ እያመጡ መርዳት ጀመሩ።
ዶክተር ፋሲካ አሁን በትግራይ ክልል ፈታኝ በሆነው ወቅት የትግራይ ክልል ጊዜያዊ የጤና ቢሮ ኃላፊ ሆነዋል። በአሁኑ ወቅት እንዲህ አይነት ኃላፊነት መውሰድ ምን ያህል ተግዳሮታዊ መስሎታል ለሚለው ጥያቄ
አለ ብዙ ልምድም ይርና ፈለይ ላይ ትምህርት ቤት ማህደሪ ህክምና ትምህርት ቤት ግን አብዛኛው
እኔ አሁን ልምድ ኖሮኝ አይደለም የህክምና ትምህርት ቤት አስተዳዳሪ ነው የነበርኩት። ነገር ግን አሁን ባለው ሁኔታ የፖለቲካ ጉዳይ ሳይሆን የህክምናው ስራ መቀጠል አለበት። የደረሰበት ጉዳት አለ። ከዚህ በባሰ መልኩ ጥፋት እንዳይደርስበት ገብተን የማስተካከል አገልግሎት የመስጠት ከሰዎች ጋር ግንኙነት የመፍጠር ከፌደራሉ የጤና ቢሮ መንግስታዊ ካልሆኑ የረድኤት ድርጅቶችና ከተባበሩት መንግስታት ድርጅት ጋር ግንኙነት በመፍጠር መስራት አለብን። የጤናው ቢሮ ከደረሰበት ውድቀት መነሳት አለበት። ስለሆነም በጣም ከባድ ቢሆንም ዩኒቨርሲቲው ሰዎች አቅርብ ብሎ ሲጠቁመኝ ሰው የህክምና አገልግሎት እንዲያገኝ የምችለውን መስራት አለብኝ በሚል መርህ ነው የተቀበልኩት።
ዶክተር ፋሲካ አንደስላሴ በአሁኑ ወቅት ስላለው የመድኃኒት አቅርቦት ሲያስረዱ የጤና ጥበቃ ሚኒስቴር ሊረዳን በጣም ዝግጁ ነው። ቀይ መስቀልም እየረዳን ነው። መቀለ ላይ ወደ መደበኛው ሁኔታ ወደ መመለስ ተጠግተናል ብለዋል። ችግሩ ግን ትግራይ ውስጥ ልንደርስ የምንችልባቸው ቦታዎች ጥቂቶች ናቸው። አክሱም፣ አድዋ፣ ሽረና ተምቤን ወደ መሳሰሉት ከተሞች ተደራሽነት የለንም ብለዋል ዶክተር ፋሲካ። በእነዚህ ከተሞች እንዴት መድኃኒት ማስገባት አለብን የሚለው ነገር እንደሚያሳስባቸውም ዶክተር ፋሲካ ገልጸዋል። አድግራትና ውቅሮ አካባቢ ያገኘናቸው ሐኪሞች ለሶስት ሳምንታት ያህል የሚያናግራቸው ሰው እንኳን ሳይኖር ብቻቸውን ስራ ላይ ተሰማርተው እንደቆዩ አይተናል ብለዋል ዶክተር ፋሲካ። ህይወታቸውን ለማዳን ሳይሸሹ በስራ ገበታቸው መቆየቱን እንደመረጡ ነው የገለጹት። ከመቀለ እስከ አድግራት ያለው አካባቢ ከባድ ውጊያዎች የተካሄዱበት በመሆኑ አሁን ምን ገጽታ አለው ለሚለው ጥያቄ
ሰው የለም። ባለፍንባቸው ከተሞች ሁሉ እንቅስቃሴ የለም። ቤቶች ሁሉ ተዘግተዋል። ትልቅ ፍርሃት ሰፍኗል። የአዲግራት ሆስፒታልና የጤና ጣቢያ እንዲሁም የውቅሮ ሆስፒታል ሁሉ ተዘርፏል። ጤና ጣቢያዎቹና ሆስፒታሎቹ ባዶ ቀርተዋል። የተቃጠሉ መኪኖችና ታንኮች ይታያሉ። አድግራት የሚገኘው የመድኃኒት ፋብሪካም ሄጄ ባየሁት ጊዜ ሙሉ በሙሉ እንደተዘረፈ ነው የነገሩኝ። አድግራት ዩኒቨርሲቲም እንደተዘረፈና እንደወደመ ነግረውኛል።
በመጨረሻም ዶክተር ፋሲካ አንደስላሴ ድሮም ቢሆን የኮቪድ-19 ቫይረስ ገጥሞት የነበረው የትግራይ ሕዝብ እሱ ባልፈጠረው ችግር መሰቃየት የለበትም ብለዋል። ዓለም አቀፍ የረድኤት ድርጅቶች በምግብ በመድኃኒት በማንኛውም በሚችሉት ነገር ሁሉ የትግራይን ህዝብ እንዲረዱ ጥሪ አቅርበዋል።